አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣይ ስርጭታችን የቃለ ምልልስ ጊዜ ይሆናል። ለውይይቱ የጋበዝናቸው እንግዳችን አሁን በስልክ መስመር ከኛ ጋር ይገኛሉ። የዛሬው እንግዳችን ፕሮፌሰር ኃይሌ ላሬቦ ናቸው። ፕሮፌሰር ኃይሌ ላሬቦ በአትላንታ ጆርጂያ ዩኒቨርሲቲ በመምህርነት ያገለግላሉ። ፕሮፌሰር ኃይሌ የተለያዩ ምርጥ ጥናቶችን ያበረከቱ ስመጥሩ ምሁር ናቸው። ባለም አቀፍ ዕውቅናን ያገኙ ምርምሮቻቸው ለዲግሪ ፕሮግራሞችና ለድህረ ምረቃ ከፍተኛ ትምህርት ፕሮግራም ተጠቃሽነት ያላቸው በመሆናቸው ያካሄዷቸው ጥናቶቻቸው በከፍተኛ ትምህርት ገበታ ላይ የዋሉ ናቸው። ፕሮፌሰር ኃይሌ የኢትዮጵያ ታሪክና የህዝቧ አሃዳዊ አንድነት ከመላምት ከተረተረት ከፈጠራ አሉባልታዎች የጸዳ እንዲሆን በምርምሮቻቸው በጥናታዊ ጽሑፎቻቸው ሁሉ ያላሰለሰ ተጋድሎ እያደረጉ ያሉ ብርቅዬ የኢትዮጵያ ልጅ ናቸው። ለሌሎችም ምሁራኖች አርአያ በመሆን የሚጠቀሱና ተቀዳሚውን ስፍራ የያዙ ኢትዮጵያዊ ናቸው። ዛሬ እኚህን ታዋቂ አንደበተ ርቱዕ የታሪክ ባለሙያና ሰፊ ጥልቅ እውቀት ያካበቱ ምሁር ለውይይት የጋበዝናቸው በአንዳንድ የአገራችን አንኳር ጉዳዮች ዙሪያ ለአድማጮቻችን ትምህርታዊ ግንዛቤዎችን እንዲያስጨብጡልን በማሰብ ነው። ጤና ይስጥልኝ ፕሮፌሰር ኃይሌ ላሬቦ፣ ይሰማዎታል?
አዎ ይሰማኛል። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ።
እሺ መልካም። ፕሮፌሰር የኢትዮጵያ አንድነት ሬዲዮ ለውይይት በጋበዛዎት መሰረት በሰዓቱ በመገኘቶ በአድማጮቻችን በኢትዮጵያ አንድነት ሬዲዮ የዝግጅት ክፍልና እንዲሁም በራሴ ስም ምስጋናዬን እያቀረብኩ በቀጥታ ወደ ጥያቄ አመራለሁ። ለመንደርደሪያ የሚሆን ውይይት እናንሳ። ጎሳ፣ ዘውግ፣ ብሔር፣ ብሔረሰብ፣ ህዝቦች በሚሉት አገላለጾች ያላቸውን ግንኙነቶች ወይንም ልዩነቶች ለአድማጮቻችን ቢገልጹልን። እነዚህን አገላለጾች እርስዎ በሚያወጧቸው ጽሑፎች ውስጥ ይጠቀሙባቸዋል። ከቀደሙት ዘመን የወረስነው አስተሳሰብ ኢትዮጵያ የብሔረሰቦች እስር ቤት ናት የሚለው አገላለጽ ወያኔን ወልዶ አለንበት ዘመን አድርሶናል። እስቲ ከላይ ባነሳናቸው የዛሬቷን ኢትዮጵያ የሚገልጹ እውነተኛው የህብረተሰባችን መገለጫዎችን ቢያብራሩልን አመሰግናለሁ። ይቀጥሉ።
በመጋበዛችሁ ከፊት እንዳልኩ እጅግ በጣም አመሰግናለሁ። ማስተዋወቂያው በጣም አወዳሽ ነበር። እኔ ግን ያ ሁሉ ተገቢ አይመስለኝም። ግን ባላችሁት ጥሩ ቃላት አመሰግናለሁ። እነዚህን እርስዎ የጠየቁኝን ቃላት በሚመለከት ጎሳ፣ ዘውግ፣ ብሔር፣ ብሔረሰብ፣ ብሔሮች እንግዲህ ሁሉም የተያዙ ቃላት ናቸው። በሰፊው ለማየት ከፈለጉ አንድ ጽሑፍ በቅርቡ ወጥቷል። ያንን ጽሑፍ ማየት በጣም የሚጠቅም መሰለኝ። የዚህ ጽሑፍ ላይ ያተኮርኩት ምንድን ነው? ለመሆኑ የብሔር ብሔረሰብ ጭቆና በኢትዮጵያ ነበር ወይ በሚል ጥያቄ ላይ ነው። የወጣውም በፀሐይ ታታሚዎች የሚታተም ኢንተርናሽናል ጆርናል ኦፍ ኢትዮጵያን ስታዲስ የሚል ነው። ቮሉም 11 ቁጥር 1 የተለየ ኢሹ 2017 እዛ በሰፊው ተናግሬያለሁ። ግን ወደ ቃላቱ ልሂድ። ጎሳ ኦሮሚኛ ቃል ነው። ኦሮሚኛ ቃል ሆኖ አሁን ኦሮሚኛ መሆኑ ራሱ አይታወቅም። አማርኛ ነው። አማርኛ ከዚህ በፊት በተደጋጋሚ እንዳልኩት የአማራ ከሚባለው ህብረተሰብ ጋር የተያዘ ቢሆንም ቃላቱ እና ሰዋስቡ ከሰባ ከመቶ በላይ ከሌሎች የኢትዮጵያ ቋንቋዎች የተወረሰ ነው። በዚህ ምክንያት ጎሳም ከነዚህ አንዱ ነው ማለቴ ነው። ዘውግ የሚለው ቃል ደግሞ የሚመጣው ከግዕዝ ነው። ማለት ኤብራይስጥም አረብኛም ተመሳሳይ ቃል አለው። ዘወገ ከመለው ቃል ይመጣል። ዘወገ ማለት ደግሞ ማጋባት ጥንድ ለጥንድ ጥንድ ጥንድ ማስቀመጥ ሁለት ሁለት ማድረግ ማለት ነው። ከዛ ዘውግ ስል ደግሞ ጣምራ ሁለት ጥንድ መንታ ማለት ነው። ከዛም ደግሞ ተነስተን ወገን እኩያ መሰል አምሳያ ባልንጀራ ማለት ነው። ለምሳሌ ዘውገ አርዌ ዘውገ እንስሳ ማለት የእንስሳ አይነት የእንስሳ ዘመድ የእንስሳ ዘር እንደማለት ነው። ደንበኛ ቃል ለምሳሌ በጊዜ ስንነጋገር ኢለት ቢሂል ዘያስተዛውጎም ለሌሊት ወለማልት ቀን ማለት ኢለት ማለት ቀንና ሌሊትን አንድ የሚያደርጋቸው አገላለጽ ነው ማለት ነው። እንግዲህ ኢለት ጨለማውንና ብርሃኑንም አንድ ሲያደርግ ዘውግ ይባላል። እንግዲህ ከዛ እንግዲህ ዘውግ ስንል ደግሞ ህብረተሰቡን በተመለከተ የሚመሳሰል እኩየሆነ ወገን የሆነ ህብረተሰብ እንደማለት ነው። ከዛ ብሔር አለ። ብሔርም ደግሞ ግዕዝ ነው። ዘውግ አማርኛ ሆኗል። አሁንም ብሔርም ደግሞ አማርኛ ሆኗል። ብሔር ማለት ደግሞ ቦታ፣ ሰፈር፣ ስፍራ ማለት ነው። በአንድ ሀገር ውስጥ የሚገኙ ታናናሽ ክፍሎች ማለት ነው። ለምሳሌ በቅዱስ መጽሐፍ ውስጥ ኢየሱስ ክርስቶስን ጎልጎታ ወደሚባልበት ብሔር ወበጽዮን ብሔር ዘስሙ ጎልጎታ ጎልጎታ ወደ ተባለበት ብሔር ማለት ቦታ ሰፈር እንደማለት ነው። ጎልጎታ በአንድ እስራኤል ውስጥ ነው የሚገኘው። እንግዲህ ያንድ ቦታን አካባቢ ነው የሚገልጠው። ከዛም አልፎ ደግሞ አገር ገጠር አውራጃ ይሆናል። እነዚህ አውራጃዎች ግዛቶች ታላላቅ ክፍሎች በስምና በሹም በወሰንና በድንበር የተከፋፈሉ ማለት ነው። በተቀረ ደግሞ ከዛ አልፎ መላይቷን ዓለም ደግሞ ሰማይን ከነግሱ ምድርን ከነልብሱ እንደምሉት ያጠቃልላል። ይበልጥ ደግሞ መሬትን የምታለማ እንደመሆኗ መጠን ነው። ብዙ ጊዜ የምንተከመው ሁሉ ጊዜ የምንተከማት ቃል አለች እግዚአብሔር። በአክሱማውያን ጊዜ ክርስቲያን ከመሆናቸው በፊት ብሔር እንደ ትመለክ ነበር እንደ አንድ አምላክ ማለት ነው። ግን ክርስቲያን ሃይማኖት የመረትም አምላክ አለ ስላለ ያቺ ትመለክ የነበረችው ብሔር መረት ጌታ እንዳላት ለመግለጽ እግዚአብሔር አለ ነው እግዚአብሔር ተባለ። በዚህ ምክንያት የመረትም አምላክ ማለት የመረት አምላክ ማለት ነው። ከዛ አልፎ ብሔር በሌላም ነገር ያመለክታል። ለምሳሌ ጊዜ፣ ሰዓት፣ ወራት። ለምሳሌ መሴ ብሔር ስል ጊዜው መሸ ማለት ነው። ማለት ሀገሩ መሸ አካባቢው መሸ እንደማለት ነው። ከዛ አልፎ ደግሞ የመጨረሻ አሁን ብዙ ለኛም የሚጠቅም ይመስለኛል። ብሔር ራሱን የቻለ ባንድ መጽሐፍ ውስጥ የሚገኝ ብዙ ምዕራፎች ያሉት መጽሐፍ እንደማለት ነው። ለምሳሌ ኦሪት ባቲ አምስቱ ብሔር ኦሪት አምስት መጽሐፍቶች አምስት ብሔሮች አሏት ማለት አምስት ክፍሎች አሉ። ከነዚህ ምንድነው ዘልደት አለ ወይ ዘፍጥረት ዘሌዋውያን አለ ዘዳግም አለ ዘጸአት አለ። እነዚህ እንግዲህ ተዘዳግም አለ እነዚህ እያንዳንዱ ብሔር ናቸው። በአንድ መጽሐፍ ውስጥ ኦሪት በተባለ መጽሐፍ ውስጥ የሚገኝ ራሱን የቻለ ግስ ማለት ክፍል ማለት ነው። እንግዲህ አጠቃቀሙ እንደዚህ ሆኖ ሳለ ብሔረሰብ የሚል ደግሞ አለ። ብሔረሰብ ማለት የሰው አገር ማለት ነው። ያንን መሰል ህዝቦች አብሮ የሚኖሩበት አካባቢ ማለት ነው። አሁን ሰብ ደግሞ ግዕዝ ነው። እንግዲህ ይሄ ነው ብሔረሰብ ስንልሳለን በአንድ አካባቢ የሚኖር ህዝብ ማለት ነው። የግዴታ ያ ህዝብ የግዴታ ያንድ ቋንቋ ያንድ ባህል መሆን የለበትም፣ ግን ያ አካባቢው ነዋሪ ነው የሚያመለክተው። እንግዲህ ከዛ ብሔሮች ይላሉ ብሔሮች እንግዲህ የተዛባ የአማርኛ ነው በግዕዝ ባህርት ነው የሚባለው ከዛ ህዝብ አለ ህዝብ ደግሞ ያንድ ሀገር ነዋሪ ያንድ አካባቢ ነዋሪ ነው የሚያመለክተው ህዝብ የአንድ ሀገር ሲሆን ብዙ የተለያየ ብሔረሰብ ሊኖርበት ይችላል ግን ህዝቡ ህዝቦች አይደሉም ህዝብ ናቸው ምክንያቱም ከአንድ መንግስት ስር ከአንድ አስተዳደር ስር የሚሳተፉበት አንድ የሚያደርጋቸው ማንነታቸውን የሚገልጹበት ነገሮች ባህላዊ ቅርሶች የሚካፈሉት ነገር ይኖራቸዋል በዚህ ምክንያት ህዝቦች ሊባል አይችልም ምክንያቱም በአንድ ሀገር ስር በአንድ መንግስት ጥላ ስር ስለሚገኙ ማለት ነው አሁን በእኛ ሀገር ሁሉ ጊዜ የተዛባ ቋንቋ ቦታውን እየወሰደ ይገኛል ብዙ ጊዜ የምናየው ብሔር ብሔሮች ይሄ በጣም ጸያፍ ነው የሚባለው በሀገራችን አነጋገር እንግዲህ ጸያፍም ጊዜውን ጠብቆ ስፈትም ቢሆን እውነተኛ መልክ ወስዶ ይገኛል ለምሳሌ አንድ ምሳሌ ልንገር ገና ምንድነው የስድስተኛ ነው የሰባተኛ ክፍል ተማሪ ሳለሁ በ1960ዎቹ ላይ በኢትዮጵያ ውስጥ ትልቅ ክርክር ተነስቶ ነበር በሃይማኖት መሪዎች መካከል አንደኛው ያው ታሪኩን ላበዛ አልፈልግምና ክርክሩ በኦርቶዶክሶችና አባቶችና በፕሮቴስታንት ሃይማኖት ወይ ከንሻ ወይ ጸር ማርያም በሚሉት ያን ጊዜ መካከል ነበርና ክሱ የኦርቶዶክሶቹ ምን ነበረ እነዚህ ፕሮቴስታንቶች የኢትዮጵያን ባህልና የኢትዮጵያን ቋንቋ ከሃይማኖቱ ይበልጥ ደግሞ እያበላሹት ነው የማይሆን ቋንቋ እያመጣ መጽሐፍ ቅዱስ እያሉ ነው ቅዱስ መጽሐፍ እንደማለት ብለው ትልቅ ክርክር ነበረ አሁን እንደምናየው ያለፈው አንድ ሁለት ሳምንት ነው አንድ ሳምንት ይሆናል ቤተክርስቲያን ሲሄድ አንድ በጣም ከፍተኛ መጋቤ ሐዲስ የሚባሉ ሰውዬ እዛ ሲያስተምሩ መጽሐፍ ቅዱስ እያሉ ደጋግመው ሲናገሩ እንግዲህ ያው አንድ ነገር ሲደጋገም ይሄም ደግሞ አልፎ የኢትዮጵያ ቤተክርስቲያን ራሷ የጻፈችውና ያሳተመችው ቅዱስ መጽሐፍ መጽሐፍ ቅዱስ ነው የምለው እንግዲህ ያ የተሳሳተ ነገር ቆይቶ ብዙዎች አባቶቻችን የተዋጉበት የማይሆን አገላለጽ ነው ጸያፍ ነው ያሉት ነገር ቆይቶ ጊዜውን ጠብቆ እንግዲህ የሚከራከርበት ከሌለ ያው የሀገሩ ይቀበለዋል ማለት ነው ሀገራችን በዛ ሁናቴ በብዛት አለች እኔ ራሴ አንድ ጊዜ በጥር ላይ ለኢሳት ሬዲዮ ለና ሳተላይት ቴሌቪዥን አንድ ቃለ ምልልስ አድርጌ አሁን ቀያት ነው የሚሉትን ሁለት ቃላት ተጠቅሜያለሁ አንደኛ ጋላ የሚባል ሁለተኛ ደግሞ ምንድነው እረኛ የሚባል ነገሩ ታሪክነት ስላለው ነው እንግዲህ ብዙዎቹ ይሄ በጣም ከአሜሪካ ኒግሮ አጠቃቀም ቃል የከፋ ነው ይህንን ጸያፍ ቃል ተጠቀመ ብለው ቢኢሳት ይቅርታ እስከ መጠየቅ ድረስ እኔንም እስከ ማዋረድ ድረስ ደርሷል እንግዲህ የሀገራችን ችግሩ ሳይመረምሩ እነዚህ አፈጮሌዎች የነገሯቸውን ነገር በሙሉ ተቀብለው በህዝቡ ላይ የመጫን ዝንባሌ አለ እነዚህ ህዝቡ ካልፈለገ ይላሉ ግን ህዝቡን የጠየቁበት ጊዜ የህዝቡን ሀሳብ የራሳቸውን ሀሳብ የህዝቡ መሆኑን የመረመሩበት ጊዜ በፍጹም የለም አንድ ሁለት ሰዎች 3 4 ሰዎች ተሰብስበው እሄ ጻያት ነው ካሉ ያ መንግስት ይቀበልና ወይ ደግሞ ገዢው ክፍል ይቀበልና አዋጅ ያደርጋል በግድ ያገላለጽ ወይ ደግሞ ያ አሰራር ይጣናል ማለት ነው። ለምሳሌ መንግስቱ ኃይለ ማርያም ህብረተሰብ አውነትን አወጀ ማንንም አልተቃወመም ያን ጊዜ ተማሪዎቹም ልባቸው በህብረተሰብ አውነት ተንድቶም ተሰቅሎም ስለነበረ ሁሉም ወደዚያው ያለ ምንም ሳይጠይቅ ደ ከዚያም እነዚህ መጥተው አሁን በስልጣን ያለው መንግስት ብሔረሰብነትን አወጀ እንግዲህ በአዋጅ ይሆናል ማለት ነው። እኔ እንግዲህ ያንን ጋላ የምለውን ቃል የተጠቀሙበት ምክንያት ቃሉ የተቀየረበት ምክንያት ባንድ ሁለት ሶስት ግለሰቦች ላይ በውሸት በተመሰረተ ታሪክ ተመስርቶ በመንግስት ስለታወጀ ነው። ግለሰብነት ከደርግ ጋር እንደወደቀ በሙሉ ስንጥልሳለን ያንን ግለሰብነት ስርዓቱን ብቻ አይደለም እንጽፈው ብዙ ነገር መጣል አለብን ከኛ ጋር አንጠልጥለን መሄድ የለብንም ባይነኝ እንግዲህ ይሄ ነው አመጣጡ ማለቴ ነው። ከዛ የሚቀጥለው ጥያቄ አወዛግብነቱም ራሱ እነዚህ ቃላት የኢትዮጵያን ታሪክ የኢትዮጵያን ወናቴ የሚያጠቃልሉ የሚያንጸባርቁ አይደሉም። ምክንያቱም ኢትዮጵያ ስሉ ሳሉ እነዚህ ሰባኪዎች የሚጀምሩት አፈጨሎች የሚጀምሩት ከአጼ ምኒልክ ነው። አንደኛ ከአጼ ምኒልክ ብንጀምር ታሪኩን የኢትዮጵያ አንድነት ከሌላው አገር አንድነት ጋር ስናነጻጽረው በጣም ሰባዊ ፍቅር የሞላበት ብልሃት የሞላበት የአንድነት ታሪክ ወይ ደግሞ የመሰራራት ታሪክ ነው እንጂ እንደ ሌሎቹ ጭፍጨፋ ድምሳሴ ሰውን መግደል አካባቢውን ማጥፋት የሞላበት አይደለም። በዚህ ምክንያት በአጼ ምኒልክም ቢሆን እነዛ ከሳቸው ጋራ ሆኖ የዘመቱት ኢትዮጵያውያን ብቻ ሳይሆኑ የኢትዮጵያም ጠላት የነበሩ ነጮች ራሳቸው ሲጽፉ ሳለ ጽሑፋቸው የሚገልጠው ምንድነው ወረራው ወይ ዘመቻው ሰብአዊነት የሞላ አድልዎ የለለበት የኢትዮጵያ ህዝብ በእኩልነት ያየ ጥፋት ካለ ህዝቡ ከተጠቃ ምክንያቱ በብሔረሰብነቱ በቋንቋ ልዩነቱ ሳይሆን ወይ የስልጣን ወይ የግብር አለመክፈል ወይ ደግሞ የሌላ ጉዳይ እንጂ በብሔረሰብነቱ ላይ የተመሰረተ ጭፍጨፋ እንዳልነበረ ይሄ እንግዲህ ከአጼ ምኒልክ እንጀምር ከተባለ ነው። ግን የኢትዮጵያ ታሪክ የአጼ ምኒልክ አልጀመረም። እነዚህ አውሮፓውያን ራሳቸው ያውቁታል። አጼ ምኒልክን ግዛት እንደማስፋፋት የሚቆጥሩት አውሮፓውያን ራሳቸው የሚሉት የ3000 አመት ታሪክ ያላት ሀገር ናት። ህዝቡም እርስ በርሱ መደበላለቅ መዋሃድ አንድ መሆን ከጀመረ ከ6000 አመት በላይ አስቆጥሯል የሚሉት ነው። እንግዲህ ፖለቲካን እነዚህ ሰዎች አዲሱ ታሪክ ጻፊዎች ወይ ደላዞች የሚያዩት በፖለቲካ ደንገጡርነት ነው። ፖለቲካን ታሪክን የፖለቲካ ደንገጡር በማድረግ ነው እና እንደዛ በዛ መነጽር ከተመለከቱ እና ታሪክን ካዛቡና ካዛነፉ ያገለግላቸው ይሆናል። ግን ሁለት ግን በፍጹም የለበትም በኢትዮጵያ የብሔር ብሔረሰቦች እስር ቤቱን አጣውቅም ይልቅስ የብሔር ብሔረሰቦች የነጻነት መድረክ የነጻነት ፋና ሆና ነው ያገለገለችው። ይሄም የምታወቀው ለኛ ብቻ አይደለም ብዙ ይታወቃል። ለምሳሌ በ1808 ዓመተ ምህረት ላይ የኢትዮጵያ ነጋዴዎች መርከበኞች ለበላቸው ወደ ኒውዮርክ ሲደርሱ በጣም የገረማቸው ጥቁሮች በተወሰነ ቦታ ብቻ በቤተክርስቲያን መቀመጥ እንዳለባቸው እነሱም እንደዚህ ሲነገራቸው በፍጹም እኛ በቤተክርስቲያን አንቀመጥም ብለው ከጥቆቹን አበረታተው ከዛ ቤተ ክርስቲያን አወጡ የራሳቸውን ቤተ ክርስቲያን እንዲቆረቆሩ አደረጉ። እንግዲህ ኢትዮጵያ በተፈጥሯቸው ማንንም ባህል ይሁን ማንንም ዘር ይሁን በተፈጥሯቸው የነጻነት ፋና ወጊዎች ናቸው እንጂ ጭቆናን የማይቀበል ህዝብ ነው። ለራሳቸው ብቻ ሳይሆን ለሌላም የሚያስተማሩ እነሱ ናቸው። አሁን ያ የቆረቆሩት ቤተክርስቲያን ለጥቁር ነጻነት እና መብት በከፍተኛ ደረጃ ከተዋጉት አንዱ ቤተክርስቲያን ነበር። ዲዬ በዚያው ሊደመድም እንግዲህ የጠየቁኝ ጥያቄ ይሄ መሰለኝ በ ከሞላ ጎደሉ የመለስኩት መሰለኝ። እንግዲህ ከለለ ደግሞ እንግዲህ ከሶ ይሰማሉ። እግዚአብሔር ይስጥልኝ።
በጣም በጣም አመሰግናለሁ። ሰፊ ማብራሪያ ነው የሰጡን። አመሰግናለሁ። ግን ይህንን ብርቱ ጉዳይ አነሳ ነው አለ ምክንያት አይደለም። አባባሎቹ የተለያዩ ትርጓሜዎችን በመስጠት ለተለያዩ ለፖለቲካ ፍጆታ ስለሚውሉ ነው ብዬ ስላሰብኩ ነው። የተማረው የህብረተሰብ ክፍል ጭምር ይህንን የተሳሳተ አባባል በተሳሳተ መንገድ ሲጠቀምበት ስለምንሰማ ነው እና ይህንን ለአድማጮቻችን ሰፋ አድርገው ገለጽ አድርገው እንዲያብራሩልን ከመሻት የመነጨ ነው። እና ወደ ቀጣዩ ጥያቄ ልውሰዶት። ከዚህ ከላይ ካነሳሁት አባባል ጋር ተያያዥነት ያለው ጉዳይ ላንሳ። ዘርን ማዕከል ያደረገ ፌዴራላዊ አወቃቀር ወያኔ ዘርግቷል። ወያኔ ይህንን የቋንቋና የባህል ነጻነት ይለዋል። ይህም ነጻነት ለተወሰኑ ብቻ ነው የሚያገለግለው። ይህ የወያኔ ስልት የአገሪቷን ህልውና በንጥልጥል ላይ እንዲወድቅ አድርጎታል። በሀገራዊ ወይም ብሔራዊ ኪሳራ ላይ ክልላዊ ማንነት እንዲጎለምት ተደርጓል። እነዚህ ጉዳዮች የሀገሪቷን ህልውና ወደ ክፉ መዳረሻ ገፍቶታል። ለዚህ የሚሰጡን አስተያየት ሐሳብ ካለ ቢያብራሩልን አመሰግናለሁ ፕሮፌሰር።
እንግዲህ የክልል መንግስት የተፈጠረበት ዋናው ዓላማ ከዚህ በፊት እንዳልኩት ኢትዮጵያ የብሔር ብሔረሰቦች እስር ቤት ሆና ነው ብለው ታሪክን የፖለቲካ ደንገጡር አድርገው በመተርጎማቸው ነው። ይህም እንግዲህ የሚያሳየው ምንድን ነው? ታሪክ የተፈቸው የተተረጎመው ከአንድ ዓላማ ተነስቶ ነው ማለት ነው። እንግዲህ የኢትዮጵያ ታሪክ እንዳልኩት ከአፄ ምኒልክ አጀምርም የ3000 ዓመት ታሪክ አለው። ይህንን የምክድ ደግሞ በፍጹም የለም። ሁለተኛም ደግሞ ይሄ ሐሳብ የተነሳው የኢትዮጵያ ጨቋኝ መንግስት መሆኑ የሚለው ሐሳብ የተነሳው በአፄ ኃይለ ሥላሴ ጊዜ ኢትዮጵያ ቅኝ ገዢ ማለት አንድ ሁለት ነገር ላካና የኢትዮጵያን ታሪክ እንግዲህ የፖለቲካ ደንገጡር የሚያደርጉት ሰዎች የሚያነሱት ነጥቦች አሉ። አንደኛ ኢትዮጵያ ሰው ሰራሽ ሀገር አይደለም። ታዲያ በሰው ሰራሽ ሀገር ናት። በተፈጥሯዊ ህግ መሰረት የተቋቋመች ሀገር አይደለችም ነው። ሁለተኛ ምኒልክ አፄ ምኒልክ የሰሩት ስራ የቅኝ ገዢዎች ስራ ነው ነው። ሶስተኛ ኢትዮጵያ ስንል ሳለን የአማራ ይልቁንም የሸዋውና የትግሬው ባህልና እምነት መሰረት ያደረገ ሀገር ነው። እነዚህ ሶስት ነገሮች ነው እንግዲህ ኢህአዴግ አሁን በስልጣን ያለው መንግስት እየቀነቀነ በየጊዜው እያነሳ ይልቁንም በአማራ ላይ ጥላቻ እየነዛ ወደ ይህንንም መዋቅር ሊያቋቁም የቻለው ለፖለቲካውም ሊጠቀምበት የፈለገው አንደኛ ሰው ሰራሽ ሀገር ነው፣ በተፈጥሮ ህግ መሰረት የተቋቋመ ሀገር ነው አይደለም ማለቱ ከፍተኛ ውሸት ነው። ምክንያቱም በተፈጥሮ መልክ የተቋቋመ ሀገር በዓለም ታሪክ ተገኝቶም ታይቶም ተሰምቶም አይታወቅም። ከሌላው ሀገሮች ወይ መንግስታት ጋር ተነጻጽሮ ሲታይ የኢትዮጵያ አቋቋም ደስ የምለው ምንድን ነው? በሌሎቹ አገር መንግስታት አቋቋም ደረጃ የታየው ጭካኔና ጭፍጨፋ ኢሰብአዊነት በኢትዮጵያው ላይ አልታየም። በዚህ ምክንያት ሀገር ማለት መንግስት ማለት አንዱ አገር ኩታ ገጠሙን አገሮች በወረራም ሆነ በብልሃትም ሆነ በዘመቻም ሆነ የራሱ አካል ሲያደርገው ማለት ነው። ይሄ በኢትዮጵያ ለ3000 ዓመት እየተካሄደ የቆየ ነገር ነው። እንግዲህ ለ3000 ዓመት ስል ያ መንግስት በየጊዜው የሰው ፍጡር እንደመሆኑ የሰው ተቋም እንደመሆኑ መጠን መንግስት ይቋቋማል፣ ታላቅን ደረጃ ይደርሳል፣ ይፈርሳል። ይሄ በሁሉም ያለ ነገር ነው። ኢትዮጵያም አንዳንዴ ከፍተኛ ደረጃ ደርሳለች። ለምሳሌ በአክሱማውያንና በሰለሞናውያን ዘንድ ከዚያ ዘመነ መሳፍንት መጥቶ ደግሞ ወደ ታናሽነት ወደ ተከፋፈለ ሀገር ደረሰች። የዘመነ መሳፍንት ከሌሎቹ ሀገሮች ጋር ስነጻጽር የመለያየቱ ዘመን ስነጻጽር በጣም ትንሽ ነው። ጣሊያኖች 1400 ዓመት ከለይቶ ነው ነው ግን ከ1400 ዓመት በኋላ ነው አንድ ሀገር የሆኑት። ኢትዮጵያ ግን ዘመነ መሳፍንት 70 ዓመትም አልቆየም። ወደ 70 ዓመት ነው ቢቆይ በጠቅላላ ማለቴ ነው። በዛ ጊዜ ውስጥ ነው የሀገር ተመልሶ አንድ ለመሆን የበቃው። በዚህ ምክንያት አንድ ሲሆን በጭካኔ ሳይሆን ታሪክን የተመሰረተ አስተዳደርና ምጣኔያት ከነ ያማከለ ሆኖ ነው የተቋቋመው። በዚህ ምክንያት አንዳንድ ስተቶች አውሮፓውያን ሳን ወደ ጫኑብን ያጠራር የቃላት ትክክለኛ ቃላት አለመጠቀም አለ። ለምሳሌ ወደ ኢትዮጵያ ስመጣ ቃላቱ በእኛ ቋንቋ ውስጥ የለም፣ ግን ወደ እንግሊዝኛ ስትተረጎም ሳለ ለየት ያለ ምስክር ይሰጠዋል፣ ትርጉም ይሰጠዋል። ምሳሌ የኢትዮጵያን ንጉሰ ነገስት ኤምፐረር ነው የሚሉት ወይ ኢትዮጵያን ኤምፓየር ነው የሚሉት። እኛም ምስጥሩን ሳናውቅ ዝም ብለን ትክክል ነው ብለን ተቀብለናል። ልክ ከዚህ በፊት ከዚህ አስቀድሜ እንዳልኩት ማለት ነው። ግን የእንግሊዝን ንግስት ወይ የእንግሊዝን ንጉስ ኤምፐረር አይሉም። ምክንያቱም እንግሊዞች ብዙ ሀገሪን ያካትታሉ። እንግላንድ ብቻ ሳይሆን ስኮትላንድ አለ፣ ዌልስ አለ፣ ኖርስ አይርላንድ አለ፣ አይል ኦፍ ማን አለ፣ ብዙ ሀገሮች ያጠቃልላል። ግን ኪንግ ነው የሚሉት። ወደኛ ስመጣ ኤምፓየር ይሆናል። ጀርመኖችም ልክ እንደዛ፣ ፈረንሳዮችም ልክ እንደኛ እንደዚያው። ግን ኤምፓየር ወይ ደግሞ ኤምፐረር አይባሉም። እነዚህ አውሮፓውያን አንድ በሽታ አላቸው። እነሱን ላልመሰለ ሌላ ቋንቋ ነው የሚሰጡ። ለምሳሌ የጃፓን ንጉስ ኤምፐረር ነው የሚለው፣ የቻይና ንጉስ ኤምፐረር ነው የሚባለው፣ የኢትዮጵያ ንጉስ ኤምፐረር ነው የሚባለው። እንግዲህ እነዚህ ቃላት ምስጢር አላቸው። ምስጢሩን እኛ አጥልቀን አልተረዳነውም፣ ግን ስለሚባል ብቻ ተቀብለነዋል። እንግዲህ የመሰሉ አነጋገሮች ወደ ኋላ አከራካሪ ሆነዋል። እነዚህንም እንደዚህ ለፖለቲካ አቀንቃኞች ይልቁንም ለብሔርተኞች አይ ኢትዮጵያ አንድ ሀገር አይደለችም ኤምፓየር ነበረች ለማለት አበቅቷቸዋል። ይሄ ከታሪክን በደንብ አድርጎ በቅጡ ካለመረዳት የተነሳ ነው እንጂ ኢትዮጵያ ከእንግሊዝ የምትለይበት ብዙ መልክ አለ። አሁን የኢትዮጵያ ክፋት ተብሎ የሚዘረዘሩ በ1990ዎቹ እና በ2000ዎቹ ላይ የተጻፉት መጽሐፍት ኢትዮጵያ ኤምፓየር የሆነችበት ምክንያቱ 1 2 3 4 ብሎ እስከ 10 ይዘረዝራሉ። እነዚያ 10ሩ ለአሜሪካም ይሆናሉ፣ ለእንግሊዝም ይሆናሉ፣ ለፈረንሳይም ይሆናሉ። ለአሜሪካ የሆነ እንደሆነ ከነዛ አስሩ በላይ ነው የምንሄደው ደግሞ። ምክንያቱም በአሜሪካ ውስጥ ባርነት አለ፣ በኢትዮጵያ ውስጥ ባርነት በህግ የተደነገገበት ቦታ የለም። በአሜሪካ ውስጥ ምንድነው ጄኖሳይድ ሰብአዊ የሰው ዘር መጨረስ አለ፣ በኢትዮጵያ ውስጥ ጄኖሳይድ የሰው ዘር መጨረስ ድምጻት የተደረገበት ሁኔታ የለም። ግን በዚህ ምክንያት ነው እንግዲህ የኢትዮጵያ ኤምፓየርን በሉ ምንም ይባል ከማንኛውም መንግስት የተለየ ያቋቋም ሰብአዊነትና بلهات ፍቅር የተሟላበት አቋቋም ነው የተቋቋመው ኢትዮጵያ መንግስት ነው ማለት ሁለተኛ የሚደግሙት ምንድነው ያው የቅኝ ግዛት ጥያቄ ነው ቅኝ ግዛት ማለት እነዚህ ሰዎች በደንብ ተረዱት አይመስለኝም መጀመሪያ የጀመሩት ኤርትራውያን ናቸው ኤርትራውያን እንግዲህ ኤርትራ የኢትዮጵያ እምብርት መሆኗን አላወቁም የወደዱት ቅኝ ግዛት የነበረው ጣሊያን እንደ አንድ ትልቅ አገር ፈጣሪ ሆኖ ነው የሚታየው የጥንትናታቸው የነበረች ኢትዮጵያ ደግሞ እንደ ቅኝ ገዢ ነው የሚታየው እነዚህ ለፖለቲካ ጥቅም ብለው ታሪኩን የሚያሰራጩት ሰዎች እንደነ ኢሳያስ ከሱም በፊት የነበሩት የማያዩት ነገር ምንድነው ጣሊያን ሲገዛቸው ሳለ ምን ነበሩ ከሰው በታች ነበሩ አሁን እኔ ራሴ ኤርትራ ኑር ያለው አንድ ምንድነው አባሻውን የሚባል አካባቢ አውቃለሁ ውስጡ በገባሁ ጊዜ መጀመሪያ ጊዜ ከተማዋን ሳይ በጣም ነው ተደነቅኩት እንዴት ቆንጆ ከተማ ናት ደስ የምትል ግን ዲሬክተራችን መሪያም አለቃችን በጣም የጠለቀ እውቀት ስለነበረው እንግዲህ በዚህ ከተስማማ ከተደሰታችሁ ነገ ደግሞ የሚመጣ ሳምንት ደግሞ የበለጠ አሳያችኋለሁ አለ እኛስ ከዚህ የተሻለ ከተማ እንዴት የታለ ብለን ስንጠባበቅ አባሻውል የሚባል አካባቢ ወሰደን እዛ ስናል ሰው የሚኖርበት ቦታ አይደለም እግር መርገጫ ቦታ ነበር ይሽታው ምንድነው የሰው ሰገራው ምኑ ከዛ መጮህ ማልቀስ ጀመርን አውጣን ባክ አውጣን መውጫ ብንፈልግ ምን መውጫ አጣን ከዛ በኋላ ነው እኔ ቅኝ ግዛት ምን መሆኑን የተረዳሁት እነዚህ ሰዎች እንዴት ይኖሩ ነበር ኢትዮጵያን እንግዲህ ኢትዮጵያ አካል ከመሆናቸው በፊት ኤርትራውያን የነበራቸው ሁኔታ እንደዛ ነው እንደ ባንድ ቦታ ውስጥ ባታይ ታሽገው እንዳይወጡ መብታቸው አላማቸው ሰብእነታቸው ተደምስሶ ነው ይኖሩ የነበሩት አንድ አውቶቡስ ጣሊያን ጋር ምንድነው መሳፈር አይችልም ጣሊያን የሚገባበት ምግብ ቤት አይችልም በመስኮት ነው የሚያዙት በዚህ ምክንያት የዘር ልዩነት ቅኝ ግዛትነት በዛ የተረዱት አልመሰለኝም ኢትዮጵያ ሲገቡ ግን መጀመሪያ ኢትዮጵያ መንግስት ያደረገው ምንድነው ለህብረተሰቡ የሚያስብ መሆኑን ለማስረዳት ያ አባሻው የሚባለውን ቦታ አፍርሶ ለእያንዳንዱ መሬት ሰጥቶ እንዲሰፍር አደረገ ሁለተኛም አስመራን ከተማ አቋርጦ ቆሻሻ ለሰው ሁሉ የሚጠነባ የነበረውን ወንዝ ከላይ አድርጎ መርጎት ሰው እንዳያደረገ ይሄ እንግዲህ ቅኝ ግዛትነት አይደለም ቅኝ ገዢ ምንም ማለት ለህብረተሰቡ አላፍነት የለውም ቅኝ ገዢ የሚያደርግ ጠራጊ ቤት ጠራጊ እንጨት ፈላጭ አገልጋይ ነው የሚያደርገው ኢትዮጵያውያን ግን ግዛት ምንድነው ያደረጉት ከዛ ከገዢው ክፍል ተጋባ ህብረተሰቡ እርስ በርሱ ተዋሃደ ተቀላቀለ አንድ ሆነ በብሔረሰብነቱ ማዕረግ የተከለከለ የተጨቆነ የተሳለቀ ወይ ደግሞ ትልቅ ሆኖ የተመለመለ በብሔረሰብነቱ ብቻ እንደዛ የሆነበት ህብረተሰብ የለም እንግዲህ ቅኝ ግዛት ስንል በሰፊው ማየት የሚገባን እነዚህ ነገሮች ናቸው ሁለተኛ ኢትዮጵያ ቅኝ ግዛት ቅኝ ገዥም ልትሆን አትችልም ምክንያቱም እነዛ አገሮች አባሏ አካሏ ነበሩ ለብዙ ዘመን ላንድ 70 ዓመት ተከፋፈለ ሀገሩ ግን ያ ሀገሩ ሲቋቋምና አንድ ሲሆን የሰሩት ሰዎች ከሁሉም ብሔረሰብ የተውጣጡ ናቸው ከትግራይ በኩል አጼ ዮሐንስ አሉ ጄኔራላቸው ስመጥሩ ጄኔራላቸው ራስ አሉላ አሉ ከጎጃም ከምዕራብ በኩል ደግሞ ራስ ንጉስ ተክለ ሃይማኖት አሉ ከም ደግሞ በጣም ከፍተኛ ጀግንነትና ስመጥሩነት የነበረው የኦሮሞ ብሔረሰብ ናቸው ቋንቋ የሚናገሩ ናቸው የሚባሉ ራስ ደረሶ ነበሩ ከደቡብ ደግሞ አጼ ምኒልክ አሉ። አጼ ምኒልክ ደግሞ ከሁሉም በተሰበ ህብረተሰብ የተውጣጡ ብቻ ሳይሆን ዋና ጀነራላቸውና መሪያቸው የነበረው ራስ ጎበና ያው የኦሮሞ ብሔረሰቦች ብሔረሰብ ናቸው። በዚህ ምክንያት ኢትዮጵያ ባንድ ብሔረሰብ የተቋቋመች ሀገር አይደለችም። ከተለያየ የብሔረሰብ ቡድን የተቋቋመች ሀገር ናት ነው የሚለው። ሶስተኛ ጥያቄ የአማራና የኦሮሞ ምንድነው የትግሬ የበላይነት ላይ ተቋቁሞ ሀገር ነው የሚለው። አንደኛ አማራ ምን መሆኑንም እንግዲህ እዚህ ለመለፍለፍ አልፈልግም። ሰፊ ያለ ንግግርና ጽሁፍ ለማየት የፈለገ ለመሆኑ አማራ ማን ነው የሚለውን ጽሁፌን ማየት ይችላል። ግን ቋንቋ መሰረት አድርጎ ይሄ ዘሩ እንደዚህ ነው ማለት አይቻልም። ምክንያቱም ዛሬ አማርኛ የአንድ ህብረተሰብ ቋንቋ አይደለም፣ የኢትዮጵያ ቋንቋ ነው። ኢትዮጵያ ደግሞ አገሯ እንደ ሌሎቹ አገር ቢሆን ኖሮ አማራ ነበር መባል የሚገባት። ምክንያቱም የሀገሩ ቋንቋ አማርኛ ነው። ጣሊያኖች ጣሊያን ነው የሚባሉት፣ ግን የጣሊያንኛ ቋንቋ የተወሰነ አካባቢ ነው፣ ግን ጣሊያን ይባላል። ጀርመኖች እንግዲህ ያው የተወሰነ አካባቢ ተመስርተው እንደዛው ፍራንሳይስ ፍራንክ የምክንያቱም ዋናው የሚናገሩት ቋንቋ ስለሆነ ማለት ነው። ግን ኢትዮጵያ የምትለው ቃል ምክንያቱም የኢትዮጵያ መንግስታት ፖሊሲ መመሪያ የነበረው ቋንቋን፣ ባህልን፣ ብሔረሰብን መዋጥ ሳይሆን ማገናኘትና ማዋሃድ ሳይሆን እርስ በርሱ ተባብሮ እንዲኖር ማድረግ ነው እንጂ ምክንያቱም እነዚህ ብሔረሰቦች በፈረንጅ ስር ቢሆኑ ኖሮ ብዙዎቻቸው ባህላቸውና ቋንቋቸው በጠፋ ነበረ። ምክንያቱም አላማቸው የመካከለኛውን ቋንቋ ብቻ ማናገር ነው፣ ሌላው ዘዬ ተብሎ ቀስ በቀስ ይጠፋል። የኢትዮጵያ ሁኔታ በዛ መልክ አይደለም የምታየው። ህዝብ እንዲገናኝ ሰፊ ያለ የሆነ መድረክ መፍጠር፣ ሀገር መፍጠር፣ ግን የግዴታ ባህሉን መቅጨትና ባህሉን ማጥፋት አልነበረም። አሁን አማርኛ መናገር አለብኝ፣ ክርስቲያን መሆን አለብኝ የሚሉት እነዛ በአዲስ አበባና በከተሞች የሚኖሩ ሰዎች ናቸው። አሁን ለምሳሌ ብዙ የወለጋ ሰዎች እና ብሔርተኞች በብሔርተኞች የወሰድን እንደሆነ አማሮች ናቸው፣ አማሮች አይደሉም ዮሐንስ የሚለውን ስም የሰጡት። አንደኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዮሐንስ የሚባል ስም አይሰጥም። ዮሐንስ ለታ ይባላል፣ የሚሰጠው በፕሮቴስታንቶች ነው። እንግዲህ አማ ፕሮቴስታንቶቹ አማሮች አይደሉም፣ ብዙውን ጊዜ ወይ ሀገራቸው ልጆች ናቸው ወይም ደግሞ አውሮፓውያን ናቸው። በዚህ ምክንያት ባህላቸውን ያጠፉት በእነሱ ነው እንጂ አማራ ሆኖ አይደለም። ሁለተኛም ደግሞ አማራ ስሉ ሳለ አዲስ አበባ ማለት ነው። አዲስ አበባ ኢትዮጵያዊ የሆነ በሙሉ የሚዋሃድበት ምንድን ነው? በፈረንጅ የሚጠቀሙት ሜልቲንግ ፖት፣ ሁሉም ቋንቋ አስተዋጽኦ ያበረከተበት ከተማ ናት። ልክ እንደ ሌሎቹ ከተሞች እንደ ድሬዳዋ፣ እንደ ሐረር፣ እንደ አምቦ፣ እንደ ደሴ፣ እንደ ጎንደር እንግዲህ ህዝብ የሚገናኝበትና እርስ በርሱ መገላለጽ የሚችልበትን ቋንቋ የፈጠረበት አካባቢ ነው። የመንዝ ቋንቋ የአዲስ አበባ ቋንቋ የአዲስ አበባ አማርኛ አይደለም፣ የተለየ ነው። የጎጃም አማርኛ የአዲስ አበባ ወይ የአምቦ አማርኛ አይደለም፣ የተለየ ነው። በዚህ ምክንያት አንደኛ ባህላችን ፈረሰ ስሉ ባህላቸውን ያፈረሱት አማሮች ወይ ትግሮች አይደሉም። እነዛ ሊያጠንቋቸው የመጡ የውጭ ሀገር የወንጌል መልእክተኞች ናቸው። ሁለተኛ ሻማ ካለበት ክላሉ ሻማ እኮ አማራ አይደለም የፈጠረው፣ የዶር ስራ ነው። በዚህ ምክንያት እነዚህ ሰዎች ወይ ተዛብቶባቸዋል፣ ባህል ከየት እንደሚመጣ ባህል እንዴት እንደሚስፋፋ ማወቅ አቅቷቸዋል። በዚህ ምክንያት የኢትዮጵያ ይሄ ደርግ ይሄ መንግስት በዘር ክልል ሲፈጥር ሳለ አንደኛ እኔ እንደምለው እውነቱን ለመናገር መንግስት ለማለት አልችልም፣ ምክንያቱም እውቀቴም አይጠቅደውም። መንግስት ማለት የሀገሬን አንድነት ዋህድነት ትብብር የሚያራምድ ምጣኔ ሀብትን እንዲበለጽግ የሚያበረታታ እርስ ህዝብ እንዳይፋጭ ታዳ ወደ አንድ አላማ እንዲሰለፍ ማድረግ ነው ስራ። ይሄ መንግስት ግን መከፋፈል ማጣላት ህዝቡ እንዲፋጅ ማድረግ ነው አና አላማ። እንግዲህ አላማ ከሆነ ህብረተሰቡን በዚህ መከፈሉ እና መከፋፈሉ አይገርመኝም። አንደኛ ታሪኩ የተዛባ ነው። የምትጠቀመው ደግሞ ታሪክን ለፖለቲካ ደንገት ወርነት ነው ለአገልግሎቱ ነው። እንግዲህ ደርግ ሲወድቅ ህብረተሰባዊነት አብሮ እንደከሸፈ ሁሉ ይሄም ፍራት ሲወድቅ እግተኛ ነኝ የዘረኝነትና የአፓርታይድ በጎሳ ላይ የተመሰረተ በጎሳ እውነተኛ ጎሳ አይደለም በፈጠራ ጎሳ ሊበለው የተመሰረተ ያገዛዝ ፍራት ከነሱን ጋራ እንደምጠፋ እግተኛ ነኝ። ግን ይጣፋል ብለን እጃችንን አጣምረን መጠበቅ ያለብን እያንዳንዳችን እንዲወድቅ ማፋጠኑ የየራሳችን ተልእኮ ነው ብለን አምነን በየአቅማችን በየጉልበታችን በየመስካችን በየችሎታችን በየብቃታችንና ብቃታችንና ስጦታችን መስራት ያለብን ይመስለኛል። አለበለዚያ ዝም ብሎ ማየት ሀገር እንድጠፋ ደግሞ አብሮ ተባባሪ መሆን ነው። ግን የዘረጋው ስርዓት ለራሱም አይጠቅምም ለአገሪም አይጠቅምም ምክንያቱም በራሱ ላይ ነው መጨረሻ ላይ የሚያነጣጥረውና ለመኖር የማይችልም ያጠራቀሙን ምግብ ሳይበላ ሀብት ሳይበላ እሱም ሊጠፋ ይችላል አገሩንም ከፍተኛ ትርምስምስ ላይ ሊጥል ይችላል። ግን ትንሹላችንም ራሳችንን መጠበቅ አለብን። ምንድነው የምንፈልገው? ኢትዮጵያ ለኛ ምንድርናት? ኢትዮጵያ እኮ ባንድ ሀገር ስም አይደለም የምትጠራው ሁሉንም የምትጣቀቃልል ከማንም ብሔረሰብ ጋራ የማትገናኝ ረቂቅ የሆነች ሐሳብ ናት። እንግዲህ ጥላት ስመጣ በዚህ ሐሳብ ጥላት ስር የተዋጉት ምንድነው እርስ በርስም ሲተባበሩ ሲገናኙ ሳሉ በዚች ጥላት ስር ነው ግንኙነቱን የፈጠሩት። በዚህ ምክንያት ይሄ መንግስት የዚህ ከፍተኛ ተራቃቂ ሐሳብ ታሪካዊ ሐሳብ ጋር ጥላት ስለሆነ የእያንዳንዱ ኢትዮጵያዊ ጥላት መሆኑን መረዳትና መቋቋም ያለብን ብዬ አምናለሁ።
በጣም በጣም ሰፊ ማብራሪያ ነው ፕሮፌሰር ኃይሌ በጣም በጣም አመሰግናለሁ። መጨረሻውም እንደ ጥሪ እንውሰደው እስኪ ወደ ከታዩ ጥያቄ ልውሰደው። ጥያቄዎች ሰፋ ያሉ ጥያቄዎች አሉኝ ምናልባት ወደፊት እንመለስባቸው ይሆናል ካለን የጊዜ ጥረት ምክንያት ወደ ከታዩ ልውሰደው። አንድ ብርቱ ነገር ላንሳና ወያኔ በተለይ አማራውን እና ኦሮሞን መከፋፈል የህልውናው ጉዳይ አድርጎ እየሰራበት ነው። አማራው ይህንን የወያኔ መሰሪ ስራ ተረድቶ የአገር አድን ትግል ያደርጋል ጥሪዎችንም ያስተላልፋል። የለንጮ ሌታ ኦነግ ግን ኢትዮጵያዊነት አለ ፈቃዳችን ተጭኖብናልና አብረን ለመኖር ህዝበ ውሳኔ ይሰጥ በሚል ኢትዮጵያዊና ኢትዮጵያዊነትን እየሞገተ ነው። በአንድ መልክ በምድራዊ ክልል ውስጥ ለመኖራችን በጋራ ታሪካዊ ሂደት ውስጥ የወረስናቸው የጋራ የሆኑ ስነ ልቦናዎች በኦነጎች እየተካዱ ነው። ኦነግ ኢትዮጵያዊነትን የሚጠላው ለምን ዓላማ ነው ይላሉ? አመሰግናለሁ።
እንግዲህ ይሄ በጣም ሰፊ ጥያቄ ነው። አብዛኛው ያልኩት ከዚህ በላይ በነገለጽኩት የተጠቃለለ የተካተተ መሰለኝ። ኦነግ ኢትዮጵያዊነትን የሚጠላ የራሱ ዓላማ አለው። መጀመሪያ ኦነግ እንዴት ተቋቋመ ነው። እኔ እንደማውቀው መሰረት የጣለው አንድ ራስኪን የሚባል እንግሊዛዊ ጣሊያን ኢትዮጵያን በወረረ ጊዜ የወለጋንና የሉባቦሪን አካባቢ አንድ ሀገር አድርጎ እንግሊዝ ምኞታቸው ለጊዜ ያንን አካባቢ ከሱዳን ጋራ ማዋሃድና ማጣመራ አጣምሮ ከእንግሊዝ ግዛት ስር መክተት ነበር። እሱን ብቻ ሳይሆን በገመድረንም ጨምሮ ምክንያቱም እጅግ በላ የሚፈልጉት የነበረው ለዛ በግብጽ ግዛታቸው የአባይ ምንጭ ለሱዳንም ደግሞ ማለት ያ ተክሎ የነበሩት ለጥቅ አገልግሎት አባይ በጣም አስፈላጊ ስለነበረ ያንን አካባቢ ለመቆጣጠር ያደረጉት ትግል ያልቀየሱት ዘዴና ብልሃት ነበርም ግን አልሆነላቸው። ይሄ የጣሊያን መያዝ ለዚህ እድል ተጣጥቶ መስሎት ይሄ ራስክን የሚባለው ኮንሲል ዌስተርን ኦሮሞ ፌዴሬሽን የሚባለው ፈጠረና ለገዢዋን ለነበረው የለቀምቲ ገዢ ሐሳቡን አቀረበለት። እሱም ተቀብሎት ከልቡም ሳይሆን ባይሆን ሐሳቡ ደስ አለው ተቀበለው። ያ ሐሳብ እንግዲህ ጣሊያን ስመጣ ሙቶ ነበር። ጣሊያኖችም ወደ መውጣት ስሉ ሳለ እነዛን አካባቢ አሰባስበው ጣላታቹ አማራ ስለሆነ ሁላችሁን ተሰብስባችሁና እኔ ረዳችኋለሁ ተዋጉ የሚል ሐሳብ አቅርቦላቸው ነበር። እንግዲህ እዛ አካባቢ ሰዎች ተሰብስበው ወደ አቶ ዶዮ አባዶዮ ሲሄዱ አባዶዮ ምንም እንኳን ባይማሩ ባይራተቁ ዩኒቨርሲቲ ባይገቡ አስተዋይ ሰው ስለነበሩ እነዛን ሰዎች እስኪ አሁን ጥቂት ጊዜ ስጡኝና ላስብበት ብለው በማግስቱ ተመለሱ አሉ። እነዛም ተመለሱ፣ ጥሩ አበሏቸው፣ አጠጣቸው፣ በምግቡም ተደሰቱ፣ ተማረኩ። ከዛ እንግዲህ አባዶዮ እንግዲህ የድሮ አነጋገር ነው ሐሳባችሁ ጥሩ ነበር ደስ ይላል ግን የበላችሁት ምግብ እንዴት ነው አሏቸው። በጣም ጥሩ ነበር፣ እጅግ በእጅግ በጣም ጥሩ ምግብ ነበር። እንግዲህ ተመልከቱ ሐሳባችሁን ከመቀበለ በፊት እዚህ ነጭና ጥቁር ጤፍ አለ ለዩልኝ አሏቸው። እነሱም ይሄማ በፍጹም የማይቻል እንዴት ይቻላል አመት ሊፈጀንም ይችላል አሉ። እንግዲህ የኔ ሙናቴ እንደዛ ነው አሁን ምግቧ በጣም ይጣፍጣል አላችሁ ባለቤቴ የመንዘይናት ልጆችም ከተለያዩ ኢትዮጵያ ክፍለ ሀገራት ብሔረሰቦች ተጋብቷል፣ ከትግሬው ከአማራው ከሌላውም ተጋብቷል። እንግዲህ አማራን እንፍጅ ካላችሁ መጀመሪያ ምስቴን ከዛ በኋላ ልጆችን ግደሏቸው አሏቸው። እነዛ ባላባቶች አይ ይሄማ በፍጹም የሚሆን ነገር አይደለም ብለው አይ እናንተም የምትሉት የማይሆን ነገር ነው ብለው እንግዲህ ጣሊያኖችን ማሳፍረው ሰደዷቸው ማለቴ ነው። ይህ ሐሳብ እንግዲህ በ1960ዎቹ እነዚህ የፕሮቴስታንት ይልቁንም የፕሮቴስታንት ሃይማኖት ተከታይ የሆኑ አንዳንድ የወለጋ ተማሪዎች ያቀነቀኑት ሐሳብ ነው። ለምን ከፕሮቴስታንት እምነት ጋር ተያያዘ ብሎ ማጠቃለሉ ጥሩ አይደለም። ምክንያቱም ጎበዞች ኢትዮጵያዊነትን የሚያደንቁም በኢትዮጵያዊነት ጥላ ስር የሚደሰቱም አሉ። ግን የተወሰኑ ሰዎች ማለቴ ነው ብዙውን ጊዜ በትምህርታቸው ደከም ያሉ ዕውቀታቸው የሚያስጠይቅ ዩኒቨርሲቲ ሄደን ብለው ዲግሪያቸውን ሸባሸባ አድርጎ የሚያሳዩት ሰዎች ናቸው። እንግዲህ እነዚህ ሰዎች ናቸው ይሄ የኦነግን ሐሳብ በ1960ዎቹ ይልቁንም የኤርትራን ነጻነት ድርጅቶች ተከትለው የኛም ጥያቄ የቅኝ ግዛት ጥያቄ ነው ብለው የኢትዮጵያን ፖለቲካ አዛበው የኢትዮጵያን ታሪክ ደልዘው በርዘው በተለየ መነጽር ማየት መተርጎም የጀመሩት። እንግዲህ የምሉት ሁለት ማለት አይደለም ይልቅስ የኢትዮጵያን ታሪክ በደንብ በመለከቱ የሚያገኙት ነገር ቢኖር ከኢትዮጵያ ህዝብ ውስጥ ብሔረሰብ እንበለው ከኦሮሞ ይበልጥ ከሌላው ህብረተሰብ ጋር የተዋሃደና የተደባለቀ የተቀላቀለ ህዝብ የለም። የኢትዮጵያም ታሪክ አለ ኦሮሞ ታሪክ ሊጻፍ አይችልም። ይልቁንም ኦሮሞዎች ከእረኝነት ዘመናቸው ከባሌ ተነስተው ኢበሲ 600 እና 700 ዓመተ ምህረት ወደ ምስራቅና ወደ ምዕራብ ወደ መካከል ኢትዮጵያ ሲሄዱ እረኞች ዘላኖች ነበሩ። ግን በየሄዱበት አካባቢ በመስፈር ባህሉን አዋይደው ህብረተሰቡን መስለው እንግዲህ ወይ ደግሞ አስመስሎ ራሳቸውን አስመስሎ ኢትዮጵያዊ ሆነዋል። ከዛ በኋላ ያልተሳተፉበት ጦርነት ያልተዋጉበት ያላሳዩት ጀግንነት ያልያዙት መስሪያ ቤትና ስልጣን ማዕረግ የለም። በሙዚቃ ብንል በጨዋታ ብንል በኪነ ጥበብ ብንል በጦር ሜዳ ብንል ኦሮሞ ያልተሳተፈበት በንጉስነት ደረጃ ብንል ኦሮሞ ያልተሳተፈበት ኦሮሞ ያልተደባለቀበት የኢትዮጵያን አንድነትን በመፍጠር ብንል ዋናው ተጫዋቾቹ ኦሮሞዎች ናቸው። እንግዲህ በዛ ደምንቁጠር ዘልንቁጠር ከተባለ ነው። እንግዲህ እነዚህ ሰዎች ልክ የ1960ዎቹ አመታት ተማሪዎች ሰለጠን እያሉ የአውሮፓን ቋንቋና ትምህርት በርዘው ካበቃ በኋላ ማጣጣም ሲያቻቸው ይሄ በጣም ቀላል የሆነ መፍትሄ ማርክሲዝም ሌኒኒዝም በጣም ቀላል መፍትሄ ነው። ምክንያቱም ህብረተሰቡን በሁለት ተከፍላለ፣ አቆቋጆችና ተቆልቋጆች፣ ጨቋኞችና ተጨቋኞች ብለ መጨረሻ ላይ ጨቋኞቹ ተጨቋኞቹ እንዲያሸንፉ ማድረግ ነው። እነዚህም ህብረተሰቡን በቀላል ሸፋብ ነው የተለየ ትምህርት ርዕዮተ ዓለም ተጠምቀው ለየት ያለ ታሪክ ለመጻፍ የሞከሩት እነዚህ የወለጋ ተማሪዎች ናቸው። አሁን አብዛኞቹ እየሸመገሉ እየጃጁ ሲመጡ ደግሞ እነዚህ ወጣቶቹ የእስላሞቹ ተከታዮቻቸው አብዛኞቹ እስላሞችና ወጣቶቹ ነው ስለተገኙ በምንም መልኩ አገር ቤት ገብተን ካለው ስልጣን ጋር ስልጣን ተከፋፍለን እዛን ሙት ባዮች ናቸው። እንግዲህ በዛ ደረጃ ነው ያሉት ማለት ነው እንጂ የኢትዮጵያ ታሪክ ኦሮሞን የጨቆነበት ጊዜ የለም። ይልቅስ ተገላቢጦሹ ነው። ኦሮሞች ናቸው ወደ ሰሜን ወደ ምዕራብ ወደ ምስራቅ እየገፉ በሄዱበት ቁጥር ያገኙትን ህብረተሰብ ነባሩን ህብረተሰብ ባህሉንና ቋንቋን እያደፈጠጡ እየጨፈጨፉ እየገደሉ እየደመሰሱ እሺ ካለ የራሳቸው እንኳንና ባህል እንዲቀበል ያስገደዱ እሺ ካላለ ደግሞ ጨርሰው እየደመሰሱ ህፃናቱን ደግሞ አገልጋዮቻቸው እንዲሆኑ በስም ማን ነው የሚሉት ቃል አለ ጉድፈቻ ጉድፈቻ ጥሩ ቃል ነው እነሱ የሚሰጡት ጥሩ ቃል ነው ግን አገልጋዮቻቸው እንዲሆኑ በማድረግ ነው የኢትዮጵያን ህዝብ ከፍተኛ ግፍ የሰሩት። ያ ግፍ ግን ተሰራይቶላቸዋል። ምክንያቱም በሚቀጥለው ደረጃ አንድ ጊዜ የኢትዮጵያ አካል ከሆኑ በኋላ ለኢትዮጵያ አንድነት እንደነሱ ተረባሪቦ እንደነሱ ተነሳስቶ በወኔ በደም በማፍሰስ የተዋጋ ህብረተሰብ አለ። ግን በከፍተኛ ሚና የተጫወቱት እነሱ ናቸው። እንግዲህ የነዚህ ታሪክ የተመሰረተው በፈጠራ እኔ መከለስ አይሉም ብዙዎቹ የታሪክ ከላሾች ነው የሚሉ ስትከለስ አለ አንዳንድ ጊዜ መሰረት ይኖራል። የነዚህ ግን ምንም መሰረት የለውም። ፈጠራ ነው፣ ተረት ነው፣ ልብ ወለድ ነው። ለምሳሌ ጆርናል ኦፍ ኦሮሞ ስታዲስ የሚባል መጽሔት አለ የምታተመው በዶክተር አሰፋ ጃለታ ኤዲቶሪያል ነው። ብዙዎች የኦሮሞ ሰዎች ይጽፉበታል። ያንን ጆርናል መጽሔት ስታነብ እኔ በጣም የሚያሳዝነኝ በፊታቸው ዶክተር ፕሮፌሰር ምን ያለበት የኦሮሞ ምሁራን ምን ያህል ምን ያህል እንደዘከቱ ነው የሚያሳየኝ። ምክንያቱም የሚተርኩት ተረት እዛ ውስጥ ለህፃን ልጅ እንኳን ያሳፍረዋል። ምክንያቱም ፈረንጆች ምንድነው የሚባሉ የታጀኒ ታሪክ ነው የሚያወሩት። ስለመርጡ ሳሉ ደግሞ ለነሱ የሚያመቸውን ብቻ ነው ለነሱ የሚያመቸውን። ሌላውን ግን ይረሱታል። እንግዲህ ያቺ መነጽር አንድ ጊዜ አንድ አይነት መነጽር ካስቀመጥክ ሁሉንም ነገር የምታየው በነዛ በዛ መነጽር ነው። እነሱም የሚያደርጉት ልክ እንደዛ ነው በዛ መነጽር። መነጽሩ ምንድን ነው? እኛ ተገፍተናል ተጎተናል የሚያዩት ግን ኦሮሞ የተገፋ የተጎዳ ህዝብ አይደለም። ገፊም ነበር ጎጂም ነበር። አሁን ግን ያለበት ደረጃ ከነሱ መጥቆ ሄዷል ከፍ አድጓል። ኢትዮጵያውነትን ልብሱ አድርጎታል። ልብሱ ብቻ ሳይሆን ከውስጡ ገብቶ የምንነቱ መግለጫ ሆኗል። ለኢትዮጵያውነት ተዋግቷል ሞቷል። እነ አበበ አረጋይ እነ ገረሱ ዱኪ እነ ዘፋኙ ትልቁ የኛ ዘፋኝ ጥራሁን ገሰሰ እንደነ ያ ትልቁ አርቲስቱ ፋቸው የተረሳኝ ነው። እነዚህ በሙሉ ከፍተኛ ሚኑ የተጫወቱ ነው። ለራስ ወልደ ጊዮርጊስ ፊታራሪ አፍተ ጊዮርጊስ ደስታ ባልቻ አጠምንል አጠ ኃይለ ሥላሴ ራሳቸው እንግዲህ እነዚህ የኦሮሞ ዝርያ ናቸው። የኦሮሞነት አለባቸው። ዘርን ቁጥር ከተባለ ነው እንግዲህ ዘርን ቁጥር ከተባለ ነው ኦሮሞነት ኢትዮጵያውነት ነው። ኢትዮጵያውነት ደግሞ ከኦሮሞነት ጋር የተዋሃደ ነውና በዚህ ምክንያት መለየት አይቻለም።
በጣም ጥሩ።
ጊዜን ወስደኩበት
ምንም አይደል። ባጋጠም እኔ ጊዜ ማጠር ምክንያት ለዛሬ ውይይት ያሰብናቸው የውትርሶች በፍጹም አላጠናቀቅናቸውም። ፕሮፌሰር ኃይሌ ላሬቦ የዛሬውን ቃለ ምልልስ በዚህ እናጠቃላለን። በተለያዩ ጊዜያቶች በኢትዮጵያ አንድነት ሬዲዮ እየቀረቡ የሰጧቸውን ትምህርታዊ ማብራሪያዎች በሚመለከት የተለያዩ ማበረታቻዎች ድጋፎችን በተለይም የሚሰጧቸው ረቂቅ አስተሳሰቦች ትውልድን የማንቂያ አገርና ህዝብን የሚታደጉ ለመሆናቸው ብዙዎች ምስክርነታቸውን ይሰጣሉ። የኢትዮጵያ አንድነት ሬዲዮ ዛሬ አግራችን በገጠሟት ብርቱ ጉዳይ ዙሪያ በተደጋጋሚ ከእርስዎ ጋር ለመወያየት ፍላጎት አለው። መልካም ፍቃዶ ከሆነ በሌላ ጊዜ የምንመለስባቸው አገራዊ አጀንዳዎች ይኖሩናል። ባቀረብንለው ጥያቄዎች ዙሪያ ተንተርሰው ለሰጡት ትምህርታዊ ማብራሪያዎች በአድማጮቻችን በሬዲዮን የዝግጅት ክፍል እንዲሁም በራሴ ስም ምስጋናዬን በማቅረብ በዚሁ ሰናበትዎታለሁ። መልካም ጤንነት ከመላ ቤተሰቦ ጋር እየተመኘው ደህና ሰንብቱ እላለሁ። ጤና ይስጥልኝ ፕሮፌሰር።
እግዚአብሔር ይስጥልኝ። በመጋበዛችሁ አመሰግናለሁ። እድሉን በመስጠታችሁ እግዚአብሔር ይስጥልኝ። እኔ ደስ ይለኛል። እንግዲህ ጥሩ እድል ነው። የሀገራችን ህዝብ እንድማር ይፈልጋለሁ። አዋቂ ነኝ ማለት ሳይሆን ጊዜው እንግዲህ ይጠይቃልና ሁሉ ጊዜ ዝግጁ ነኝ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ። ጤና ይሁንልኝ። ደህና
ሰላም
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭታችንን ወደ ማገባደዱ ነን። የዛሬውን የነሐሴ 25 ቀን 2009 ዓ.ም ተምረት ወይንም ይቅርታ የነሐሴ 28 2009 ዓ.ም ተምረት ወይንም የሴፕቴምበር 3 2017 ስርጭት ያስተናገድናችሁ ንጉሡ ታምራት ተኩላ ወርቁና እኔም ወርቁ ሞላ ነበር። ደህና ቆዩልን እያን በዚሁን ሰናበታለን። ድል ለኢትዮጵያ። Jalo, 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 jalo
Thank you.